B-O-C-O-A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ዕለተ ሐሙስ ጳጉሜ 5 2012 ዓመተ ምህረት የአዲሱ ዓመት መግቢያ ዋዜማ ላይ ሆነን ዝግጅታችንን ጀምረናል። እንኳን ለ2013 የዘመን መለወጫ በዓል በሰላም አደረሳችሁ። በምሽቱ ዝግጅታችን በዓል በዓል የሚሸቱ ልዩ ልዩ ዝግጅቶችንና ሞቅ ያሉ ዜማዎችን አዘጋጅተን ወደ እናንተ እናደርሳለን።
ዩኒቨርሲቲ ሲሆን በኮንሰርት አለ። በቴሌቪዥን የሚቀርቡ ዝግጅቶችም ይደረጋሉ። በተለይ ሚድናይት ከመድረሱ በፊት ሰዎች ተሰብስበው እየቆጠሩ ለዚህ ትልቅ ዝግጅት ይዘጋጃሉ። ከተማዎች 5-10 ዝግጅቶች የሚዘጋጁበት ጊዜ ነበረ። ሰውነኛ ናቸው ዝግጅቶች ናቸው አሁን የሚቀርቡት ወይም የማይደረጉት። ስለዚህ በብዙ ነገር አፌክት አድርጎናል። በዓለም በዓለም አይመስልም።
የይስሐቅ አል ኢንተርቴንመንት መስራችና ስራ አስኪያጅ አቶ እዮብ አለማየሁ ናቸው። የ2013 ዘመን መለወጫን በዓል አስመልክቶ በአዲስ አበባ ያለው ድባብ ምን እንደሚመስል በአብይ ርዕሳችን እናስቃኛችኋለን።
እንግዲህ ቀደምት ኢትዮጵያውያን በፀሐይ ማውደ ዓመት በጨረቃ ማውደ ዓመት ስሜት ሲሆን የተራቀቁ ስለሆነ ሁሉንም የሚያስተባብረ የዘመን ቀመር አላቸው።
አሁን የሰማችኋቸው መጋቢ ሐዲስ ሮዳስ የሥነ ፈለክ ምሁርና የበርካታ ሃይማኖታዊና ጠፈረ ሳይንስን የሚመለከቱ መጽሐፍትም ደራሲ ናቸው። ኢትዮጵያ ከመላው ዓለም ለየት ያለ የቀንና ዘመን አቆጣጠር እንዴት ሊኖራት እንደቻለ በምሽቱ ያስረዱናል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየ ነኝ። በቅንብሩ ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ሀብታሙ ስዩም።
አመሰግናለሁ ስምኝሽ። ደቡብ አፍሪካዊው የጸረ ዘረኝነት ስርዓት አክቲቪስትና ጠበቃ ጆርጅ ቢዞስ በሞት ተለይቷል። በተለይም የሚታወቁት የውቁ ኔልሰን ማንዴላ ጠበቃ በመሆን ነበር። ትውልደ ግሪክ የሆኑት ቢዞስ በሁለተኛው ዓለም ጦርነት ወቅት በስደተኝነት ወደ ደቡብ አፍሪካ እንደሄዱ በተሰባቸው ገልጿል። በ92 ዓመት እድሜያቸው በተፈጥሮ ህመም ምክንያት በቤተሰቦቻቸው ተከበው እንዳረፉ ዛሬ ታውቋል። የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ ትናንት ባወጡት መግለጫ ሀገራችን የህግን እስር ነበሩ ብለዋል። በዓለም ደረጃ በኮቪድ-19 የሞቱ ሰዎች ቁጥር ከ900,000 በላይ ደርሷል። ዩናይትድ ስቴትስ ውስጥ ዋና የተላላፊ በሽታዎች ጠቢብ የመድኃኒት አምራች የሆነው አስትራዘኒካ ኩባንያ ለቫይረሱ የክትባት መድኃኒት ለማግኘት በሚደረገው ጥረት የሙከራ ሂደቱን ማቆሙ ለመድኃኒቱ አስተማማኝነትና ውጤታማነት የተሰጠውን ክብደት ያመለክታል ብለዋል። የሙከራው ሂደት በተለያዩ የክትባት መድኃኒቶች ደረጃዎች የሚደረገው አስተማማኝነቱና ውጤታማነቱን ለማረጋገጥ ሲባል መሆኑን መረዳቱ አስፈላጊ ነው ሲሉ ዶክተር አንቶኒ ፋውቺ ትናንት አስገንዝበዋል። ፋውቺ የዩናይትድ ስቴትስ ብሔራዊ የአለርጂና የተላላፊ በሽታዎች ተቋም ኃላፊ ናቸው። ግዙፉ የብሪታንያና የስዊድን የመድኃኒት አምራች ኩባንያው የመድኃኒቱን ሙከራ ለጊዜ ያቆመው በፍቃደኝነት የክትባቱ መድኃኒት የተሰጣት ሴት በመታመሟ ነው። የአውሮፓ መማክርት ፕሬዚደንት ቻርልስ ሚሼል በቤላሩስ ላይ ማዕቀብ የመጣሉን ሐሳብ እንዲፋጠን ጥሪ አድርገዋል። የተለያዩ የተቃዋሚ መሪዎች ከታሰሩ በኋላ ነው ባለስልጣኑ ጥሪውን ያቀረቡት። ቤላሩስ ውስጥ በፖለቲካ ምክንያት ሰዎችን ማሰርና በግዴታ ከሀገር ማስወጣትን ያካተቱ የፖለቲካ ወከባዎች መቆም አለባቸው ሲሉ ሚቼል ትናንት በትዊተር ገጻቸው ገልጸዋል። የቤላሩስ ባለስልጣኖች መላ የፖለቲካ እስረኞች መፈታት አለባቸው፣ የዜጎችን የመናገርና የመሰብሰብ መብት ማክበር አለባቸው በማለትም አክለዋል። ዩናይትድ ስቴትስ ከቻይና ወታደራዊ ኃይል ጋር ግንኙነት አላቸው የተባሉ ከ1000 በላይ የሚሆኑ የቻይና ዜጎች ቪዛ ማለትም የይለፍ ፈቃድ ማገዷን አስታወቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት ያወጣው መግለጫ ቪዛው የታገደው ፕሬዚደንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር ባለፈው መጋቢት 29 በፈረሙት አዋጅ መሰረት ነው ይላል።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት የጋቢና ቪኦኤ የአዲስ አመት መዳረሻ ልዩ መሰናዷችን ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። ዋዜማውን ከኛ ጋር ስለምታሳልፉ እናመሰግናለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። አሮጌው 2012 ዓመተ ምህረት አልቆ አዲሱን 2013 ልንቀበል የሰዓታት እድሜ ቀርቶናል። ለወትሮ ይህ አዲስ ዓመት ሲመጣ የሀገሪቱ እንብርት ከተማ በሆነችው አዲስ አበባ በተለያዩ እንቅስቃሴዎች ትሞላለች፣ ትደምቃለች፣ በዓል በዓል ትሸታለች። የኮሮና ቫይረስ ወረርሽኝና ከሰሞኑ የታዩ አለመረጋጋቶች ጥላውን ያጠላበት የዘንድሮ ዘመን መለወጫ በዓል ግን ከወትሮ የቀዘቀዘ መሆኑን የአሜሪካ ድምጽ ያነጋገራቸው የከተማዋ ነዋሪዎች ይገልጻሉ። ለበዓሉ መዳረሻ ድምቀት ይሰጡ የነበሩ የሙዚቃ ድግሶች፣ የንግድ ትርኢቶችና የተለያዩ ባዛሮች አለመኖራቸው የእንቁጣጣሽ በዓሉን ከማደብዘዝ ባሻገር በዝግጅቱ ይሳተፉ የነበሩ ተቋማት ጥቅም እንዳጡም ተናግረዋል። ይህን የአዲስ አበባ ነዋሪዎችና የንግድ ተቋማትን አጠቃላይ ስሜትና የነዋሪዎችን የዘመን መለወጫ ተስፋ የሚዳስስ ዘገባ አሰናድተናል። ቀጥሎ ይቀርባል። ለወትሮ እንቁጣጣሽን ወይም አዲሱን የዘመን መለወጫ በዓል ለመቀበል አዲስ አበባ ግርግሯን የምትጀምረው ቀደም ብላ ነው። በከተማዋ በየመንገዱ ላይ የሚታዩ ግርግሮች፣ የሙዚቃ ትዕይንቶች፣ የግብይት ሥርዓቶች፣ የንግድ ትርኢቶችና ባዛሮች ለበዓሉ መዳረሻ ትልቅ ድምቀት ይሰጡት ነበር። በኢትዮጵያ በኮሮና ቫይረስ ወረርሽኝ የተያዘው ሰው ቁጥር 60,000 ባለፈበት ወቅት የሚከበረው የዘመን መለወጫ ግን እንደተለመደው በደማቅ አቀባበል የታጀበ ለመሆኑን ያነጋገርናቸው ነዋሪዎች ገልጸውልናል። ከነዚህ አንዷ በአዲስ አበባ ልደታ አካባቢ ነዋሪ የሆነችው መሰረት ሰይድ ናት። መሰረት የዘንድሮ ዘመን መለወጫ ስሜቱ በጣም ይቀዘቀዘ ነው ትላለች።
ማለት እግዚአብሔር ይመስገን መቼም የነበረውን ጊዜ ስታስቢው፣ በሽታውን ሁሉን ነገር ስታስቢው ዛሬ ነው እናያለን ብለን መጀመሪያ አላሰብንም ነበረ። ግን በጣም ቀዝቃዛ ነው ዘንድሮ። መቼም ከፋሲካው ይሻላል፣ በጣም ቀዝቃዛ ነው። በየመንገዱ በየአደባባዮቹ ሁሉ ቦታ ኤግዚቢሽን ነበረ፣ ገበያ ነበር፣ ግብይት ነበር። ግርግሩ ያው በዓል ድምቀቱ መገበያየቱ ነው ዋናው ነገር እና አሁን እሱ ነገር የለም። በሽታውን ትፈሪያለሽ፣ ያው ግርግሩ ያው ትራንስፖርቱ ላይ ምናምን ቢኖርም ግን አሁን መገበያየቱ የለም እና በጣም ቀዝቃዛ ነው።
የዘንድሮ ዘመን መለወጫ ድባቡ ይቀንስ እንጂ የበዓሉን መቃረብ ተከትሎ የአዲስ ዓመት ብስራትን የሚያውጁ ባህላዊ ሙዚቃዎች አሁንም በየቦታው ይሰማሉ። አንዳንድ ህንጻዎች በአደይ አበባና በቢጫ ቀለማት ተውበው ይታያሉ። በገበያ ቦታዎችም ወረርሽኙን ለመክታት የተጣለውን የአካል መራራቅ የጣሱና ጥንቃቄ የጎደላቸው ግብይቶች ይካሄዳሉ ያለችን ደግሞ በጀሞ አንድ ነዋሪ የሆነችው መዓዛ ግርማ ናት።
በበዓል ግርግር ሸሽተን ቀድመን ነው ብዙ ነገር የገዛ ነው ማለት ግን ዶሮም ደስተን ፍሪድ ያሉት ግን አሁን እንደዚህ በተለያየ አጋጣሚ ሲወጣ ሰፈራችን ጀሞ አንድ ድምጫለ ገበያ አለ ጫፍ አካባቢ ላይ 67 ማዞሪያ የሚባል ዶሮም በጉም የሰውም ትርንፍ ኮረና ያለ ፈጽኛ ነው። እንደኔም ግን ብዙ ያደረጉ ሰዎች አሉ። ግን አሁን ብትወጪ በቃ ሙዚቃውም ቴስያው ምንም እንደደበረ ያሳለፍንንም ያሳለፍን አንመስልም። የገብረገብረ ግን ኮረና ውስጥ እንዳለንም አንመስል።
ለመዓዛና ቤተሰቧ የዘንድሮን በዓል እጅጉን ያቀዘቀዘው እንደተለመደው ከቤተሰብ ጋር አለመሰባሰባቸው መሆኑን መዓዛ በቅሬታ ብትገልጽም አዲሱን ዓመት ግን በተስፋ ነው የምቀበለው ትላለች።
የዘንድሮን አዲስ ዓመት እንግዲህ ከስጋትና ከተስፋ ጋር ነው የምንቀበለው። በጣም ወደ ተስፋ ያመዝናል ስሜቴ። ግን ለበዓል ጊዜ መጀመሪያ ቀን እህቴ ጋር ሄጄ ከዚያ ደግሞ በሚቀጥለው ቀን ወደ ሶስተኛው ቀን በባለቤቴ ቤተሰቦች ልጆቻችን ይዘን እንሄዳለን። ዘንድሮ ግን እንደሱ አናደርግም። ለራስሽ ብቻ ሳይሆን ለሌላውም ማሰብ ኃላፊነትም ስላለው ነገሩ ምን ቸገረኝ ማለት አትችይም። ስለዚህ ያው የሚያስሩሽ ነገር ስላለ ስሜቱ የተለየ ነው የሚሆነው።
የዘመን መለወጫና ሌሎች በዓላትን ትልቅ ድምቀት በመስጠት በዓሉን በዓል ከሚያስመስሉ ዝግጅቶች ቀዳሚውን ቦታ የሚይዙት የንግድ ትርኢቶች፣ የባዛር ዝግጅቶችና የሙዚቃ ኮንሰርቶች ናቸው። በዘንድሮ በዓል ግን ሁሉም አለመኖራቸው የበዓሉን ድባብ ለውጦታል ያሉን በአዲስ አበባ ከኤግዚቢሽን ማዕከል ጋር በመተባበር ከ20 ዓመት በላይ የባዛር ትዕይንቶችን የሚያዘጋጀው የሴንቸሪ ፕሮሞሽን ሰርቪስ ዋና ስራ አስኪያጅ አቶ ዘውገ ጀማነህ ናቸው።
ዘንድሮ እንግዲህ ያው አንቺም እንደገለጽሽው በዚህ በኮሮና ምክንያት ማንኛውም አይነት ኢቨንቶች የሉም። በፊት የተለመደው በዚህ ጊዜ ለምሳሌ አዲስ አመት የሚዘጋጅበት ጊዜ ጣም በተለይ በኤግዚቢሽን ማዕከል በቀን ከሀያ ሺህ ሰው በላይ የሚገኝበት እስከ ለረጅም ጊዜ ነው ዝግጅት የሚካሄደው። ለ23 ቀን ለ24 ቀን ያን ሁሉ ቀን ብዙ የሚከበያይበት የሚዝናናበት የተለያዩ ዝግጅቶች፣ ገቢ ማስገቢያ ፕሮግራሞች፣ ድጋፎች የሚደረጉበት የሀገር ውስጥ ምርትና አገልግሎቶች የሚታወቁበት ከፍተኛ ስራ የሚሰራበት ነበረ። እንግዲህ ያለፈው ፋሲካም ሳይሰራ ቀርቷል። አሁንም አዲሱም አመት በዚህ ምክንያት ዝግጅት አይኖርም።
በአዲስ አበባ ኤግዚቢሽን ማዕከል በዓላትን አስታከው የሚደረጉ የባዛር ዝግጅቶችና የሙዚቃ ትዕይንቶች በኮሮና ምክንያት ሲሰረዙ ይህ ሁለተኛ ጊዜው ነው። ከ400 በላይ የንግድ ድርጅቶችንና በቀን ከ20 ሺህ በላይ ጎብኚዎችን የሚያሳትፈው ዝግጅት ባሳለፍነው የፋሲካ በዓል በመሰረዙ ምክንያት ሴንቸሪ ፕሮሞሽን እስከ 4 ሚሊዮን የሚጠጋ ኪሳራ እንደገጠመው አቶ ዘውጋ ያስረዳሉ።
በዚህ በፋሲካው ላይ ብንጀምር እኛ እንደነገርኩሽ ለረጅም ወራት ነው ዝግጅት ስናደርግ የነበረው። ማስታወቂያ ሁሉ በከፍተኛ ወጪ አውጥተናል። ህትመት ስራዎች ሰርተናል። ብሮሸሮች እንደገና ደግሞ ተሳታፊዎችንም የሚያፈላልጉ ኮሚሽን ሁሉ ከፍለናል። ያ ሁሉ አድርገን ያ ነገር ሲፈጠር ያው በሀገር ላይ መጣ ነገር ነው። ምንም ማድረግ አይቻልም። ዋናው መኖር ነው። ግን ቢሆንም ድርጅታችን ወደ 4 ሚሊዮን ብር ኪሳራ ደርሶበታል።
ከንግድ ትርኢትና ባዛር በተጨማሪ የኮሮና ቫይረስ የሙዚቃና የተለያዩ የመዝናኛ ዝግጅቶችን የሚያዘጋጁ ተቋማትንም ክፉኛ ጎድቷል። ኮንሰርቶችና የተለያዩ የመዝናኛ ዝግጅቶችን በማዘጋጀት የሚታወቀው ይሳቃል ኢንተርቴይንመንት መስራችና ባለቤት አቶ እዮ ባለማየው ይህ በታሪክ የሚነገር ሌላ ዘመን ነው ይላሉ።
አይ ይሄ ወጣ ሌላ ኤራ ነው፣ ሌላ ዘመን ነው። እና እንደለመድነው አይነት ነገር የለውም ጭራሽ ነው። እንደዚህ ነገሮች ታይቶ አይታወቁም። ኢቨንትን በተመለከተ በተለያዩ ኢንዱስትሪዎች ኢቨንት ደግሞ ዋና ትልቅ ግብአቱ የሰዎች መሰብሰብና እንትረቦች ማድረግ ነው። ይሄኛው ደግሞ ዋና የሚከለክለው ነገር ቢኖር ሰዎችን መሰብሰብ ነው። ዲኒቨርሲቲ ሲሆን ኮንሰርት አለ። በተለይ የሚቀርቡ ዝግጅቶችም ይደረጋሉ። በተለይ ሚድናይት ከመድረሱ በፊት ሰዎች ተሰብስበው እየቆጠሩ እነዚህ ትልቅ ዝግጅቶች ይዘጋጃሉ። ከተማዎች 5-10 ዝግጅቶች የሚዘጋጁበት ጊዜ ነበረ። ሰውነኛ ና ዝግጅቶች ናቸው አሁን የቀሩት ወይም የማይደረጉት። ስለዚህ በብዙ ነገር አፌክት አድርጎናል። በአለም አይመስልም። እንግዲህ ያልከው ደግሞ የሚቀጥለው ይሰራ ብለን እናምናለን።
ይሳቃል ኢንተርቴይንመንት በኮሮና ቫይረስ ምክንያት ድርጅቱ ለአንድ አመት ያቀዳቸውን ዝግጅቶች ማካሄድ ባለመቻሉም ትልቅ ኪሳራ እንደደረሰበት አቶ ዮብ ይገልጻሉ።
ሰባዊ ብለትን ተቃላይ ኔሽን ዋይድ ቱር ለማድረግ ፕላን ነበረን። ይህን ሰላምን ለመፍጠር፣ አንድነትን ለመፍጠር፣ ህብረትን ለመፍጠር ይህ ሙዚቃ ትልቅ አቅም ስላለው እሱን ይዘን ቱር ማድረግ አሳብ ነበረን። እሱ በሙሉ ተሰረዘ። በኢኮኖሚውም በብዙም ነገር ነው የጎዳም። ከዛ ደግሞ ከተማ ውስጥም የተለያዩ ዝግጅቶችን የማዘጋጀት ባል ነበረን። የአንድ አመት የሚሆን ፕላን እሱም እንግዲህ ተሰርዟል። ስለዚህ ለዛ ስንዘጋጅ የነበረባቸው ጊዜ፣ ገንዘብ ምናምን ያጠፋናቸው ነገሮች አሉ። ስለዚህ ጉዳቱ ከባድ ነው።
የዘንድሮ በዓል ድባቡ ከወትሮው ይቀዝቅዝ እንጂ ነዋሪዎች አዲሱን አመት የሚቀበሉት በጉጉት ነው። አዲሱ ዘመን የኮሮና በሽታ የሚጠፋበት ብቻ ሳይሆን ለሀገሪቱ በአጠቃላይ የተሻለ ሰላምና መረጋጋት የሚመጣበት፣ ህዝቡ አንድነትን የሚያጎለብትበት የተሻለ አመት እንዲሆንም ተመኝተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የዕለቱን አብይ ርዕስ ነበር ቀደም ሲል የሰማችሁት። እያዳመጣችሁት ያላችሁት ጋቢና ቪኦኤ ነው። የ2013 መግቢያ የአዲሱ አመት ዋዜማ ዝግጅታችን ይቀጥላል። አዲስ አበባ በዛሬው ዕለት በአይነቱ የተለየ የተባለለት የህዝብ መናፈሻ አስመርቃለች። የኢትዮጵያ ፕሬዝዳንትና ጠቅላይ ሚኒስትር በተገኙበት የተመረቀው መናፈሻ ከተማዋን በሌላ ከፍታ ላይ የሚያስቀምጣት ነው ተብሏል። የአዲስ አበባው ዘጋቢያችን መለስካቸው አማሃ በስፍራው ተገኝቶ ያጠናቀረው ዘገባ ቀጥሎ ይቀርባል።
ለአዲስ አበባና ለኢትዮጵያ ህዝብ የአዲስ ዘመን ስጦታ ሆኖ የቀረበው ሸገር ፓርክ ዛሬ ሲመረቅ የሀገሪቱ ፕሬዚዳንት ሳህለወርቅ ዘውዴ ባደረጉት ንግግር ኢትዮጵያውያን የሚኮሩባትና የአፍሪካም ፖለቲካዊ መዲና የሆነችው አዲስ አበባ ይህን የመሰለ የህዝብ መዝናኛ ስታገኝ ስሟም ደረጃዋም ከፍ እንደሚል አመልክተዋል። ከዚያም አልፎ ይህ ፓርክና ሌሎች ተመሳሳይ ግንባታዎች የሰመረ ፍጻሜ ሲያገኙ ክንውኖቹ ለኢትዮጵያውያን የሚያስተላልፉት መልእክት ከዚያም ከፍ ያለና የረቀቀ ነው ሲሉ ፕሬዚዳንቷ አመላክተዋል።
ብዙም የህዝብ መዝናኛ ቦታዎች የሏትም ተብላ የምትታማዋ ከተማችን አዲስ አበባ በሌላ ከፍታ ላይ የሚያስቀምጣትም ይሆናል። ይህና የተገነቡት ሌሎች ፓርኮች የከተማችንን ብሎም የሀገራችንን ገጽታ በመለወጥም ሆነ ተባብሮ መስራት ሊያስገኝ የሚችለውን ድንቅ ውጤት ሁነኛ አብነት ነው። ተስማምተንና ተግባብተን ያለንን አቅም አሰባስበን በጋራ ፍላጎታችን ላይ ስንዘምት ምን ማድረግ እንደምንችል ያው ምስክር ነው።
የምርቃቱ ስነ ስርዓት የተካሄደበት ስፍራ የወንድማማችነት አደባባይ ተብሏል። ይህ አደባባይ በተለምዶ ፊት በር ተብሎ ከሚታወቀው ታላቁ ቤተ መንግስት ካረፈበት ጉብታ ደረት ላይ የሚገኝ ስፍራ ነው። ቀድሞ ይህን ስፍራና አካባቢ ለሚያውቁ ሰው ዛሬ ያለበትን ሁኔታና መልክ ሲያስተውል በርግጥ የሰው ልጅ ምድርን እንዲህ ሊያስውባት ይችላል የሚል ጥያቄ ራሱን ሳይመታው አይቀርም። በኢትዮጵያ የቻይና አምባሳደር ታንጂንም እዚህ አደባባይ ላይ ቆመው በጅጉ መደነቃቸውን ሲያሸሽጉ እንዲነበር ያሉት
"Today we gather here at the Friendship Square to celebrate the near completion of its construction."
ዛሬ በዚህ የወንድማማችነት አደባባይ ተሰበሰብነው ወደ ፍጻሜ ተቃረበውን ግንባታ ለመመረቅ ነው። ይህ አደባባይ እንዴት ነው? ወደዳችሁት? ሁላችንም እንደምንወደው አምናለሁ። እናንተ እኔና ጠቅላይ ሚኒስትሩ የወንድማማችነት አደባባይ ወቅታዊ የአዲስ አበባ አምባ ወይንም ስጦታ ነው። የአዲስ አበባ አዲሱ መለያ መልኮ ይሆናል። የወንድማማችነት አደባባይ በእውነቱ ውብ ነው። ብዙ ትልልቅ ገጽታዎች አሉት። አንደኛ የዚችን ታላቅ አገር የኢትዮጵያን ስልጣኔ ባህላዊ ብዝሃነትና አንድነት ያንጸባርቃል። 48 ሜትር ርዝመት ካለው በተለያዩ ቅርጻቅርጾች ከተዋበው ግድግዳ በጽዋት ቅርጽ እስከታነጸው የዲስኩር መድረክ ድረስ ተዋህደው በተሰሩት የሰው ልጆች የጉዞ መግለጫ መንገዶች በሚታየው ጥበባዊ ትዕይንት የወንድማማችነት አደባባይ የብሔረ ኢትዮጵያን ኩሩ ታሪክ የሚተርክ መዘክር ይመስላል።
Like a narrative of the pride of the Ethiopian nation.
የሰውን ስፋትና አስቸጋሪነቱን መገመት ይቻል ይሆናል። ይሁንና በትክክል የሚያውቁት እጃቸውንና አእምሯቸውን በስራ ላይ ያኖሩ ናቸው። ምስክርነታቸውን በአደባባይ ከሰጡት መካከል በኢትዮጵያ የቻይና ኤምባሲ የኢኮኖሚ ቆንስላ ሊዩ ዩ ስራው በእጅጉ ፈታኝም አስደሳችም እንደነበረ ተናግረዋል። በሕይወት ዘመናቸው ሰርቻለሁ ከሚሉትም ትልቁ እንደሆነ አልሸሸጉም። ፕሬዚዳንት ሳህለወርቅ ዘውዴ የራሳቸውን ተመክሮና በስራና በሐሳብ ለደከሙትም ልባዊ ምስጋናቸውን ለግሰዋል።
ይህንን ፓርክ ለመጀመሪያና ከዛሬ በፊት ለመጨረሻ ጊዜ ያየሁት ጥቂት ወራት በፊት ነበር። ይሁንና እውነት ለመናገር ስራው ተጠናቆ በዚህ አጭር ጊዜ ለምረቃ ይደርሳል የሚል ምንም ግምት አልነበረም። ሌት ተቀን ቢሰራም እንኳን በአንድ ቀን ውስጥ ያለው 24 ሰዓት ስለሆነና 25ኛ ሰዓት ስለማይሰጠን አይደርስም የሚለው ድምዳሜ ላይ ደርሼ ነበር። ይሁንና እነሆ ዛሬ እዚህ እንገኛለን። ክቡር ጠቅላይ ሚኒስትር፣ ይህንን ታላቅ እቅድና ህልም ይዘው ከስር ከስሩ ተከታትለው ይኸው ተመስክሮልናል። አመራር ሰጥተውበት ለዚህ ለማብቃት ለአዲስ አበባና ለሀገራችን የአዲስ ዓመት ስጦታ እንዲሆን በማድረጉ በሁላችንም ስም አድናቆቴንና ልባዊ ምስጋናዬን ለመግለጽ እወዳለሁ።
ሸገር መናፈሻ፣ እንጦጦና አንድነት ፓርክ እንዲሁም አምባሳደር ታንጀር እንዳሉት ከሆነ ዘመናትን ያስቆጠረው የኢትዮጵያ ስልጣኔ ማዕከላት ቱሪዝምን ለማልማት ትልቅ ሚና አላቸው። ኢትዮጵያ በድረ ኮቪድ-19 በብዙ ቱሪስቶች ከሚጎበኙት የዓለም አገሮች አንዷ ልትሆን ትችላለች ትሆናለችም ብለዋል። በዚህ ምርቃት መርሃ ግብር ላይ ጠቅላይ ሚኒስትር አብይ አህመድ ለቻይና አምባሳደር ታንጂንና ለኢኮኖሚ ቆንስላዋ ሊዩ ዩ እንዲሁም ለኢትዮጵያውያን ባለሙያዎች የምስጋናና የመታሰቢያ ስጦታዎች አበርክተዋል። በሥነ ሥርዓቱ ላይ የሪፐብሊካን ጋርድ የኮማንዶና የአየር ወለድ አባላት ወታደራዊ ትርኢት አሳይተዋል። መለስካቸው አማ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። የጋቢና ጉዟችን ከአሜሪካ ድምጽ ይቀጥላል። ወደ ቀጣዩ የበዓል መሰናዷችን ስናልፍ ኢትዮጵያ ከመላው ዓለም ለየት ያለ የቀንና ዘመን አቆጣጠር ያላት ሀገር ናት። ለመሆኑ የዚህ ልዩ መሆን ምንጩ ምንድነው? ለየት ማለቷስ ምን ተቀማት ምን አሳጣት በሚሉ ጉዳዮች ላይ ሀፍታሙ ስዩም ከመጋቢ ሐዲስ ሮዳስ ተደሰ ጋር ቆይታ አድርጓል። መጋቢ ሐዲስ ሮዳስ የስነ ፈለክ ምሁርና የበርካታ ሃይማኖታዊና ጠፈረ ሳይንስን የሚመለከቱ መጽሐፍትም ደራሲ ሲሆኑ የኢትዮጵያ ዘመን አቆጣጠር ከሌላው ዓለም እንደምን እንደሚለይ ከሚያስረዱበት ቃለ ምልልሱ ይጀምራል።
ግሪ መላው ዓለም የሶላር ካሌንደር ወይም የፀሐይ የዘመን ቀመር ይጠቀማል። ወይም ሉናር ካሌንደር ወይም የጨረቃ የዘመን ቀመር ይጠቀማል። ሀገራት አሉ። ሉኒ ሶላር ደግሞ ሁለቱንም የሚያስተባበረ የዘመን ቀመር የሚጠቀሙ ሀገራት አሉ። እንግዲህ ቀደምት ኢትዮጵያውያን በፀሐይ ማውደ ዓመት በጨረቃ ማውደ ዓመት ስሌት ቢሆን የተራቀቁ ስለሆነ ሁሉንም የሚያስተባበረ የዘመን ቀመር አላቸው። ስለዚህ 2013 በፀሐይ አቆጣጠር 2074 በጨረቃ አቆጣጠር ብለን እናስባለን። ነገር ግን ይህን ተመሳሳይ ሆኖ ሳለ አንዳንድ ክስተቶች አሉ። የሰባት ዓመታት ክስተት፣ የ11 ቀናት ክስተት፣ የ13ኛ ወር የጳጉሜን ጭማሮ ወር አስመልክቶ ግን ከተቀረው ዓለም ጋር ኢትዮጵያ ልዩነት አላት።
ከአቆጣጠር ልዩነት በተጨማሪ ኢትዮጵያ የምትጠቀማቸው ወራት ስያሜና ትርጉምም የራሱ ልዩ መልእክት እንዳለው ይሰማል። የተወሰኑትን ወራት በአስረጅነት መጥቀስ ይቻል ይሆን?
እንግዲህ ከምዕራቡ ዓለም ጋር ያለው የዘመን ስያሜ ትንሽ ይለያያል። አብዛኛው ምዕራባዊ የወራት ስያሜ ከአምልኮ ጣዖት ጋር የተያያዘ እና ከሮማ ሲመለኩ የነበሩ የጣዖታትን ስያሜ የያዘ ነው። ለምሳሌ ጃንዋሪ ብንል ጥር ማለት አይደለም። ጃኑስ የሚባል የበርና የመዝጊያ አምላክ ተብሎ ይመለክ የነበረ ከጎድ ኦፍ ጌትስ ኤንድ ዶርስ የበርና የመዝጊያ አምላክ ተብሎ ጣሊያን ላይ ይመለክ የነበረ ነው። የካቲትም ፌብሩዋሪ ማለት የካቲት አይደለም ቃል በቃል ፌብሩም ማለት መንጻት ማለት ነው። ለጣዖት የመንጫ ስርዓት የሚከበርበት ማለት ነው። መጋቢትም ማርች ከሚባል የጦር አምላክ የወጣ ነው። ሚያዚያም አፍሮዳይት የምትባል ኤፕሪል ወይም አፍሮዳይት ይሏታል። የጋብቻ የፍቅር የሚሏት ጎደስ ስም የወጣ ነው። ግንቦትም ሜ ማለት አይደለም። ሜ ማለት ማያ የምትባል የስጦታ አምላክ የሚሏት ነበረች። ለእሷ ክብር ሰይመዋታል። ሐምሌንም ብንል ጁላይ በጁሊየስ ቄሳር ስም የተሰየመች ናት። ነሐሴ ኦገስት በአውግስጦስ ቄሳር የተሰየመች ናት። ሴፕቴምበር፣ ኦክቶበር፣ ኖቬምበር እና ዲሴምበር ብቻ 7, 8, 9, 10 የሚል ፍቺን ይዘዋል። ከዛ ውጭ ሁለቱ የነገስታት ሌሎች የጣዖት ነው። ወደ ኢትዮጵያ ስንመጣ ግን ትንሽ ለየት ይላል። ወቅቱንና በተለይ ቅዱሳት መጻሕፍትን ያማከለ ስያሜ ነው። ለምሳሌ ከመስከረም ብንነሳ መስከረም ማለት ነሴ የሚለው ቃል ነሴ ከሚለው የግዕዝ ቃል ይወጣል። ነሴ ማለት መሸ ማለት ነው። ከረም ማለት ወይም ከረም ደግሞ ክረምት ማለት ነው። በአንድ ላይ ስንጠቀው ንፌተ ክረምት፣ ክረምት የሚመሽበት ወይም ክረምት የሚያበቃበት የመጨው መባሻ የሚል ፍቺ አለው። ጥንት ምሄድ ጥንት ጠቅሞች የሚል ትርጉም አለው። ጥንት መሰረት የሚል ትርጉም አለው። ምክንያቱም ኤታኒን የሚባለው ዓለም የተፈጠረበት ወር የሚባለው የጥቅምት ወር ነው። በእኛ መስከረም በጨረቃ አቆጣጠር ለሚሄዱት ጥቅምት ነው። ህዳር ማለት ሀዲራ ሀዲሮስ ካሌጅ ኢዛን ቀጽሮታል። የአዝመራ ወራት ስለሆነ ጠባቂዎች ዱር የሚያድሩበት ነው። ታይሳስ ማለት የማሰስ ወራት ማለት ነው። በዚህ ታሰሰ ማለት ፈለገ ማለት ነው። በዚህ ወር ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም በቤተልሔም በተወለደ ጊዜ ሶስት ነገስታት ወርቅ ዕጣን ከርቤ ይዘው ኮከቡ እየመረራቸው አይቴ አሉ በተወልደ ንጉሥ አይሁድ የተወለደ ይሁን ንጉሥ ወዴት አለ እስመሪኤ ናቶ ከበዚያው በምስራቅ ወመቃይና ከመንስ ግንቦቱ ኮከቡን በምስራቅ አይተን መልሱ ልንሰብድ መጥተናል እያሉ አስሶ ስላገኙት ታይሳስ የሚል ስያሜ ተሰጥቷል። ቅኔ ማለት ደግሞ በርካታ ትርጓሜ ያለው አንደኛ አጥሬ ማለት ገዛ ማለት ነው። እንግዲህ ቅም ልደትን ይዞ ጥምቀትን ይዞ ወይም አስተሬውን ይዞ በጣም ትልልቅ በዓላት ስለሆኑ ሰው የክት ልብስ የሚገዛበት ስለሆነ ጥር ተብሏል። ስነ ጥር ማለት ራሱ የታወቀ ማለት ነው። የታወቀ ወር በጣም ጋብቻ የሚደረግበት በጣም የታወቁ በዓላት ያሉበት ስለሆነ ጥር ተብሏል። ሌላው ጠይሮት ማለት ምጥቀት ርዝመት ማለት ነው እና ምጡቅ የሆነ የሰናወር እንጫ የሚፈረሰበት ወር ስለሆነ ጥሩ ብለዋል። የካቲት ማለት ከፊት ማለት የመሰር መካተሻ የበልግ መባሻ እንደ ማለት ነው። መጋቢት ማለት ደግሞ ኢችኖክስ የሚል ሳይንስ አለ። በስነፈለኩ ፀሐይ እና መጋቢት ሆነዋል። የምድር ወገብ ላይ ሲጥቆ ቀንና ሌሊት እኩል 12 ይሆናል። በመቶ 82 ቀን አንዴ በመስከረምና መጋቢት ወይም በመጸውና በጸደይ ወቅት ያን ጊዜ የጸደይ እኩሌ ስለሚሆን ስለሚመጋገብ ቀንና ሌሊቱ መጋቢት ብለዋል። ሚያዝያ ማለት የሚዜዎች ወራት የሚዛብት ወራት ማለት ነው። ሰርግ የሚደረግበት ነው። ግንቦት ማለት በግንባታ ወራት የሚል ስያሜ ያለው የኢየሩሳሌም ግንብ መቅደሶች የተገነቡበት ወር ስለሆነ ሰኔ ማለት ሰኔ ማለት አማረ ማለት ነው። ከሀገር ሰናይ መልካም ዘር ተመርጦ ለእርሻ ለዘር የሚውልበት ማለት ነው። ሐምሌ ማለት ሐሚል ሐሚሎት መለምለም ማለት ነው። እንግዲህ አረንጓዴ ለብሶ እንደ ክረምቱ ዊንተር አይደለም የኢትዮጵያ ዊንተር እንደሚታወቀው። በውጭ ሀገር ክረምታቸው እጽዋትን ሙሉ በሙሉ ያረግፋል። የኢትዮጵያ ደግሞ በአንጻሩ ያለመልማል እና የልምላሜ ማለት ነው። ነሐሴ ማለት ንሱ ንሶት ከሚለው የግዕዝ ንዑስ አንቀጽ ይወጣል። እንግዲህ አዝርዕት አትክልት ስር የሚሰጡበት የሚጨምበት ነው። ጳጉሜን ማለት ደግሞ ፈረስ ማለት ወይም ትርፍ ማለት ነው እና የወራቱ ስያሜን የዕለታት ስያሜን ትንሽ ለየት ይላል በኢትዮጵያ የዘመን ቀመር።
አድማጮች፣ ከመጋቢ ሐዲስ ሮዳስ ጋር የተደረገው ቆይታ አላበቀም። ቀጣዩ ክፍል በነገው ዕለት ይቀጥላል። ለዛሬ ምሽት ለበዓሉ ያሰናዳናቸው መሰናዶዎች ይህን ይመስላሉ። የምሽቱን ዝግጅታችንን ከማጠናቀቃችን በፊት የአዲስ ዓመቱን ዋዜማ ሞቅ የሚያደርግ ዜማ አቀናባሪያችን ኤልያስ አስማረ አዘጋጅ ይጠብቃችኋል። በእኔ በኩል አዲሱ ዓመት የሰላም የፍቅርና የፍስሐ እንዲሆንላችሁ በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም እየተመኘው ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፌስቡክ ገጻችን @voaamharic በትዊተር #gabbinavoa እንዲሁም በኢሜል አድራሻችን gabbina@voanews.com ብላችሁ አስተያየታችሁን ላኩልን። መልካም በዓል፣ መልካም አዲስ ዓመት። I'm a scared and survived.